Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ሐምሌ 23 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከምትሰማቸው ጥንቅሮች መሃል የፖለቲካ አለመረጋጋት በስፋት በሚስተዋልባት ኢትዮጵያ የሀገር ብሔር ግንባታ እውን ሊሆን ይችላል ወይ በሚል ርዕስ ምሁራኖችን አወያይተናል።
ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማሽ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየከጀለም ያለው ወጣቱ ነው። እኔ የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል።
የውይይቱ ተሳታፊ ከሆኑት ምሁራን አንዱ የሆኑትን ዶክተር ዘነበ በየነን የሰማችሁት። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል።
በተለይም ይሄንም አሉ መከላከያዎችም አሉ ፌደራልም በዚህ ተቀናጅቶ ከፖሊስ ጋር ተደራጅቶ ነው እንቅስቃሴ ያደረጉት ያለ።
በቤኒሻንጉል ጉምዝ ጉባ ወረዳ ኮሚኒኬሽን ጉዳዮች ቡድን መሪ የሆኑት አቶ ግርማ ንጋቱ ናቸው። በጉባ ወረዳ በአንዳንድ ቀበሌዎች የተፈጸመው ጥቃት በቁጥጥር ስር መዋሉን ነግረውናል። በምሽቱ ይደመጣል። አብራችሁን ካመሻችሁ አጠር ያሉ የዓለም ዜናዎችና ሌሎች ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ናይጄሪያ ውስጥ በኮቪድ-19 የሚያዙ ሰዎች ብዛት እየጨመረ በሄደበት ባሁን ወቅት ታማሚዎቹ ከማህበረሰቡ ጋር ያላቸውን ግንኙነት ተከትሎ የማግኘት ጥረት ከባድ እንደሆነባቸው የጤና ባለስልጣኖች ተናግረዋል። የሀገሪቱ ፕሬዚደንት የመሰረቱት የኮቪድን ጉዳይ የሚያስተባብረው ግብረ ኃይል በሽታው ላይ ያለውን አመለካከት በመስጋት ንክኪን የሚከታተሉትን ሰዎች የማይረዱትን ነቅፈዋል። በአንዳንድ ማህበረሰቦች ግን የአካባቢ መሪዎች ንክኪን የሚከታተሉትን ሰራተኞች ለመርዳት መነሳታቸውን ገልጸዋል። ናይጄሪያ በአሁኑ ወቅት 41,000 የቫይረሱ በሽተኞች እንዳሏት መረጋገጡ ታውቋል። ነገር ግን በሽታው ላይ ባለው አሉታዊ አመለካከት ምክንያት ለምርመራ የሚሄዱትም ሆነ መታመማቸውን የሚያሳውቁት ሰዎች ብዛት ውሱን እንዲሆን ማድረጉ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአሜሪካ ሕዝብ ከሳቸው ይልቅ የኮሮና ቫይረስን የተላላፊ በሽታዎች ጠቢብ አንቶኒ ፋውቺን መውደዱ ሳያበሳጫቸው አልቀረም። ትራምፕ ባለፈው ማክሰኞ በዋይት ሀውስ ቤተ መንግስት ከጋዜጠኞች ጋር ስለ ኮሮና ቫይረስ ጉዳይ ይናገሩ በነበረበት ወቅት ዶክተር ፋውቺ በህዝቡ ዘንድ ጥሩ ተቀባይነት አላቸው፣ ጥሩ ነገር ነው፣ ነገር ግን መረሳት የሌለበት የሚሰሩት ለዚህ አስተዳደር መሆኑን ነው። ሌላ ሰውን ማሰራት እኮ እንችል ነበር ብለዋል። በአብዛኛው እሳቸውና ሌሎች የሚያቀርቧቸውን ምክር ሀሳቦች እየተገበርን ነው፣ ነገር ግን እሳቸው በከፍተኛ ደረጃ ይከበራሉ። የኮሮና ቫይረስን በሚመለከት እኔ ስለምን እንደሳቸው አልወደድም ሲሉ ፕሬዚዳንቱ ጠይቀዋል። የአይቬሪኮስት ገዢ ፓርቲ RHDP ፕሬዚደንት አላሳን ዋተራን እንደገና ለፕሬዚደንትነት እንዲወዳደሩ ጠቁሟል። እሳቸው ግን ለሶስተኛ ጊዜ ለመወዳደር መወሰኑን ማዘገየታቸው ተገልጿል። እድሜያቸው 76 ዓመት የሆነው ዋተራ በያዝነው ዓመት ቀደም ሲል ባደረጉት ንግግር የአመራር እርከኑን ለአዲስ ትውልድ ስለማስረከብ ጉዳይ አንስተው ነበር ተብሏል። አሁን በድርጅታቸው በተጠቆሙበት ወቅት እንደገና ይወዳደሩ እንደሆነ ለመወሰን ጊዜ ያስፈልገኛል ብለዋል። በሀገሪቱ ያሉት ተቃዋሚዎች ለአስር ዓመታት ያክል ስልጣን ላይ የቆዩት ፕሬዚደንት ሶስተኛ ጊዜ ቢወዳደሩ ህገ ወጥ ይሆናል በማለት ተቃውመዋል። በስተመጨረሻም ዩናይትድ ስቴትስ ቀዩዋ ፕላኔት በሚል ቅጽል በምትታወቀው ማርስ የህይወት ምልክት ይኖር እንደሆነ ለማሰስ ማርስ ሮቨር የተባለ የአዲስ ትውልድ መንኮራኩር አመጥቃለች። ማርስ ሮቨሩ የመጠቀው ፍሎሪዳ ክፍለ ግዛት ከሚገኘው ኬፕ ካኔቨራል ነው። አውሮፕላን ሰሪ ኩባንያዎች ቦይንግና ሎክሄድ ተባብረው እንዳመጠቁት ተዘግበዋል። ሮቦቱ ሮቨር በመጪው የካቲት ወር ማርስ ላይ እንዲያርፍ ነው የሚጠበቀው። ከ3.5 ቢሊዮን ዓመታት በፊት ሐይቅ ነበር በሚባለው 250 ሜትር ጉድጓድ ስር ያርፋል ተብሏል።
ሰላሙን ለዜናው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ከቅርብ ዓመታት ወዲህ ኢትዮጵያ የፖለቲካ ለመረጋጋት ግጭቶች፣ የእርስ በርስ የጥላቻ ንግግሮች ተደጋግመውና መልካቸውን እየቀያየሩ የሚረብሿት ሀገር ሆናለች። ይህ አለመረጋጋት ደግሞ በሰው ህይወት ንብረትና በአጠቃላይ የኢትዮጵያ የንግድና ምጣኔ ሀብት ስርዓት ላይ ከፍተኛ የኢኮኖሚ ተጽዕኖ ያሳረፈ ነው። የዛሬ 2 ዓመት ለዚህ ችግር ዋና መንስኤው የኢትዮጵያ መንግስታት ከሀገረ ብሔር ግንባታ ይልቅ ለመንግስት ግንባታ ትኩረት ሲሰጡ በመኖራቸው ነው የሚሉ ምሁራን ተሰባስበው ፕሮጀክት በማቋቋም ኢትዮጵያ አሁን ካለችበት ችግር ለመውጣት የሀገረ ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሐሳቦች ዙሪያ የተለያዩ ጥናታዊ ጽሑፎችን አቅርበው ነበር። ይህን መነሻ አድርገን በፖለቲካ ለመረጋጋት በስፋት በሚስተዋልባት ኢትዮጵያ የሀገር ብሔር ግንባታ እውን ሊሆን ይችላል ወይ በሚል ርዕስ የፕሮጀክቱ አስተባባሪ ከሆኑት ምሁራን ጋር ውይይት አድርገናል። እንደሚከተለው ይቀርባል። ኢትዮጵያ ውስጥ በተደጋጋሚ እየተከሰተ ላለው የፖለቲካ ለመረጋጋት፣ የሰላም እጦትና በሰው ህይወትና ንብረት ላይ እየደረሰ ላለው ቀላል የማይባል ጥፋት መፍትሄ ለመፈለግ በሀገር ውስጥና በውጭ የሚገኙ ምሁራን በጋራ መምከር ከጀመሩ 2 ዓመታት ቢያስቆጥሩም በተቃራኒው በማንነት ላይ መሰረት ያደረጉ ጥቃቶች የበለጠ እየተጠናከሩ የጋራ ሴቶችና ሀገራዊ ትርክቶች እንዳይኖሩ የሚያደርጉ ሁኔታዎች እየተበራከቱ ሄደዋል። ይህን ተከትሎ ኢትዮጵያ ውስጥ የሀገረ ብሔር ግንባታ ላይ ለመስራት ችግር የሆነው ለምንድነው ስንል ሀገረ ብሔር ግንባታ በኢትዮጵያ የተሰኘውን ፕሮጀክት ከሚያስተባብሩት መሃል አንዱና አሜሪካ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህር የሆኑትን ዶክተር ዘነበ በየነን ጠይቀናቸዋል።
መለስ ብለን ለባለፉት 25-26 ዓመታት ኢትዮጵያ ውስጥ ሲደረግ የነበሩ ነገሮችን ስንመለከት፣ የመንግስት የትኩረት አቅጣጫዎች ምን እንደነበሩ ስንመለከት በአብዛኛው የሚነግረን አንድ ነገር ነው። የአገር ብሔር ግንባታ የምንለው የጋራ ሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆኗል። ትምህርት ቤቶች አካባቢ የሚሰጡ ትምህርቶች፣ የሚነገሩ ትርክቶች፣ ክልሎች አካባቢም ቢሆን አንድን ከሌላ ቦታ የመጣ ኢትዮጵያዊ አንድን ወገን እንደ ወንድም እንደ እህት ከማየት በዘለለ እንደ ጠላት መፈረጅ፣ እኛ ያጋጠመን ችግር የችግሩ ሁሉ መንስኤዎች እነሱ ናቸው የሚል ኤክስተርናላይዝ የማድረግ ምናልባትም በፖለቲካ ሊቃኖቻችን አማካኝነት በምሁራኖቻችን አማካኝነት በጣም የተሳሳተ ምናልባትም አደገኛ የሆነ ትርክቶች እየተነገሩ በመቆየታቸው ያንን ለማስተካከል የተደረገ ጥረት ባለመኖሩ ወጣቱን አደገኛ መንገድ ውስጥ ከተኗል። አደገኛ አስተሳሰብ ውስጥ ከተኗል።
ዓለም አቀፍና አህጉራዊ ተሞክሮችን ያካተተው የሀገረ ብሔር ግንባታ ፕሮጀክት ያቀረበው ጥናት ለሀገር ግንባታ መጀመር መሰረቱ የጋራ ውይይቶች መኖር፣ የጋራ ስምምነቶች ላይ መድረስ እንደሆነ ይገልጻል። እንደነዚህ አይነት ውይይቶች መሬት ላይ ወርደው እንዲሰሩ ግን የሰላምና መረጋጋት መኖር ወሳኝ ናቸው የሚሉት ደግሞ የፕሮጀክቱ አስተባባሪና የአዲስ አበባ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ናቸው።
በመሰረተ ሀሳብ ደረጃ ይቻላል እዚህ ላይ ለመድረስ፣ ነገር ግን በቅድሚያ ሰላምና መረጋጋት መስፈን አለበት። ይህ እንዴት ነው የሚሰፍነው? በመንግስት መሪነት ህዝቡን ያሳተፈ እና ለሰላም መሰረት ሊሆኑ የሚችሉ አንዳንድ ተግባሮችን ማከናወን ያስፈልጋል። ይህም እንደ አስፈላጊነቱ ህግን መሰረት ያደረገ ንጹሐን የማይጎዱበት አጥፊዎች ደግሞ እንደፈለገው ሆነው የማይቀጥሉበትን ሁኔታ መፍጠር ያስፈልጋል። ለዚህ የመጀመሪያ ድርሻ የመንግስት ነው። ግን መንግስት ብቻውን እነዚህን ነገሮች በራሱ ብቻ ሊወጣ አይችልም። ህብረተሰቡም ሰላም ይፈልጋል፣ መረጋጋትን ይፈልጋል፣ ስራዎችን መስራት ይፈልጋል። ስለዚህ በእነዚህ አማካኝነት በመስመር የወጡ ሰላምና መረጋጋትን የሚያውቁ ሁኔታዎችን የህብረተሰብን ድጋፍ ይዞ ህግን መሰረት አድርጎ ዜጎች መብት ያላግባብ እንዳይነካ እንዳይደፈር ተደርጎ በህግና በህግ አግባብ ብቻ እርምጃዎችን በመውሰድ ያስፈልጋል።
ዶክተር ኦይቪድ ኦድላንድ በትውልድ ኖርዌጃዊ ይሁን እንጂ በኢትዮጵያ ያደጉ የተማሩና የሰሩ የኢትዮጵያ ወዳጅ ናቸው። የሀገረ ብሔር ፕሮጀክትን ሐሳብ ከማመንጨት አንስቶ የገንዘብና የመሳሰሉትን ድጋፍ እንዲያገኝ ትልቅ ሚና ተጫውተዋል። ኢትዮጵያ አሁን ላለችበት ችግር መፍትሄው መግባባት ነው የሚሉት ዶክተር ኦድላንድ በቅድሚያ ግን ህብረተሰብ ውስጥ ያለው የቁርሾ ስሜቶችን ማከም እውነትና ፍትህ ላይ መሰረት ያደረገ እርቅ ማውረድ ያስፈልጋል ይላሉ።
እኔ በእውነት የውጭ ሀገር ዜጋም ቢሆን በልቤ ግማሽ ኢትዮጵያዊ ነኝና አሁን ሶሻል ሚዲያ ሲያነብ ኒውስ ሪሊዝ ምናምን ሲያነብ በጣም አዝናል። በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ። ህዝቡ ወጣት ነው፣ ግን በአለመግባባት ስንት ነገር ሊበላሽ ነው። አሁን የሰፊው ህዝብ መሳተፍ አንዳንድ ጊዜ ኤሊቲስቶች ሶሻል ሚዲያ ኦፊሻል ሚዲያ ሁሉ ነገር ኮንትሮል ያደርጋሉ። የኢትዮጵያ ህዝብ 110 ሚሊዮን አካባቢ ነው። 105 ሚሊዮን ህዝብ ምን ያስባሉ? የእነሱ ተሳትፎ ስለዚህ አሁን ኔሽን ቢልዲንግ ፕሮጀክት መቀጠል ስንፈልግ ወደ ሰፊው ህዝብ፣ ወደ ወጣቶች፣ ወደ ሴቶች፣ ወደ ህዝቡ መውጣት አለብን እና ያ የህብረት የመግባባት መንፈስ እንዲኖር ኢትዮጵያን የሚያሳድግ ኢትዮጵያን የሚያጠናክር መግባባት ሲኖር ነው። ግን ከመግባባት በፊት እውነት ብንናገር ይሻላል። ያለፈው አልፏል። አዎ፣ ግን ብዙ ቁስል አለ፣ ብዙ ነገር አለ። ይሄ ነገር በሆነ መንገድ ባለው ድርጅቶች ኢትዮጵያ እንደተባለ ስንት ድርጅቶች አለ በየመንደሩ፣ እነኚህ ቁስሎች ተከፍቶ መድኃኒት ተሰጥቶ በእርቅ ሜካኒዝም ከዛ በኋላ የሆነ መሰረት ከተገኘ በኋላ ቂሙ ከወጣ ስበቃስ ወደ አንድነት ወደ መግባባት የሚደርስ መንገድ መረመድ አለበት።
ኢትዮጵያ ውስጥ በሚፈጠሩ ችግሮች ዋናው ገፈት ቀማሽ ወጣቱ መሆኑን የሚያስረዱት ዶክተር ዘነበ የሀገር ብሔር ግንባታ ፕሮጀክት በተለይ ወጣቱን ማዕከል ያደረገ የውይይት መድረክ እንደሚፈጥርም ያስረዳሉ።
እንደኛ ሀሳብ ነው የምንሰጠው፣ ሀሳብ ነው የምናካፍለው፣ መድረክ ነው የምንፈጥረው። መንግስት፣ የሃይማኖት ተቋማት፣ ሌላውም የህብረተሰብ አካላት በሙሉ ተወካዮች፣ ኦፒኒየን ሊደርስ ሊሆኑ ይችላሉ፣ ሲቪክ ሶሳይቲ ሊሆን ይችላል፣ ትምህርት ቤቶች ሊሆኑ ይችላሉ፣ ቤተሰብ፣ አካባቢያችን የምናያቸው እነዚህ ኢንዲጂኒየስ አሶሲሽን የምንላቸው እቁብ፣ እድር፣ በሙሉ የተቀናጀ መድረክ ፈጥረን እነዚህ ነገሮችን ወደ እውን የምናደርግበት መንገድ ልንፈጥር ይገባል። ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማሽ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየገደለም ያለው ወጣቱ ነው። እኔ የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል። ይሄ ግሩፕ ጠላት ነው። ዛሬ ያንተ ድህነት፣ ያንተ የኑሮ ፈተና መንስኤው ይሄ ግሩፕ ነው ብለን የራሱን ወገን እንዲፈርጅ አድርገነዋል። ስለዚህ ይሄንን ትውልድ እንዴት ነው ልንመልስ የሚገባው የሚለው አንዱ ተጓዳኝ ጥያቄ ይመስለኛል። በጣም በአንክሮ መግለጽ የምፈልገው ነገር ምንድን ነው? አገር ብሔር ግንባታም እንበለው ሰላምም እንበለው ህዝብን ማዕከል እስካላደረግን ድረስ የስም አንደርስም።
የኢትዮጵያ ህዝቦች የሚያስተሳስሯቸው እሴቶች የሚፈልቁት ከገናና ድሎቻቸውና ደማቅ ታሪካቸው ብቻ ሳይሆን አብረው በጋራ ካለፏቸው ውጣ ውረዶች፣ ውድቀቶች፣ ስቃዮች፣ ችግሮችና ጭቆናዎችም ጭምር ነው የሚሉት ምሁራኑ። የፖሊሲ ሀሳቦችንና የመፍትሄ አቅጣጫዎችን የሚያስቀምጥ የጥናት ሰነድ አዘጋጅተው ለሰላም ሚኒስቴር አስረክበዋል። አድማጮች፣ ከምሁራኑ ጋር የተደረገው ሙሉ ውይይት የመጀመሪያው ክፍል በነገው ዕለት ከምሽቱ 3 ሰዓት በኋላ ይቀርባል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ምሁራኑን ስለሰጡን ሙያዊ ማብራሪያ እናመሰግናለን። አድማጮች፣ በኮሮና ቫይረስ ምክንያት የአሜሪካ ድምጽ ሰራተኞች የምትከታተሉትን ፕሮግራሞች የምናቀርብላችሁ ከየቤታችን ሆነን ነው።
ለረጅም ዓመታት አፍሪካን ያሰራት የስቃይ ሰንሰለት ዛሬ በኔና ኔ ይበጠሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል።
አብረን ተጉዘናል። ሁሉም ጥሩ ይሆናል። አብረን ተጉዘናል።
ቀጣዩ መሰናዷችን ስናልፍ ከአራት ቀን በፊት በኒሻንጉል ጉምዝ ክልል ጉባ ወረዳ በአንዳንድ ቀበሌዎች የተፈጸመው ጥቃት በቁጥጥር ስር መዋሉን የጉባ ወረዳ ኮሙኒኬሽን ጉዳዮች ቡድን መሪ አስታውቋል። የቡድን መሪው አቶ ግርማ ንጋቱ ዛሬ ለአሜሪካ ድምጽ እንደተናገሩት ወረዳው ዛሬ ወደ ነበረበት ሰላማዊ እንቅስቃሴ ተመልሷል። የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት በበኩሉ በጉባ ወረዳ በተከሰተው ጥቃት ህይወታቸውን ያጡ 14 ዜጎች በተዘመዶቻቸው በሚገኙበት ስርዓተ ቀብራቸው በክብር መፈጸሙን ገልጿል። የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝሩን ይዛለች።
ከአራት ቀን በፊት በቤንሻንጉል ጉምዝ ክልል ጉባ ወረዳ በተለያዩ ቀበሌዎች በተፈጸመ ጥቃት የ14 ንጹሃን ዜጎች ህይወት አልፏል፣ 6 ሰዎች ቆስለዋል። የጉባ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ቡድን መሪ አቶ ግርማ ንጋቱ ዛሬ ከቢዮዬ ጋር በነበራቸው ቆይታ ትናንትና ዛሬ አካባቢ ወደ ቀድሞ ሰላሙ ተመልሷል ብለዋል።
ዛሬና ትናንትና ግን ያለው ሁኔታ አጠቃላይ የጸጥታ ሰላም በሰፊ ሁኔታ የተሰራ ነው የሚገኘው። ከዚህ ውዳሴ ግድብ ጋር ተያይዘው ደግሞ ከዚህ ውዳሴ አካባቢ ያሉ መከላከያዎችን ሳይቀር ወደ ስራው መጥቶ እንደተሰማሩ ነው። ኦፕሬሽን መቅም ዩኤልም አሉ፣ መከላከያዎችም አሉ። ፌዴራልም እንደዚህ ተቀናጅቶ ከፖሊስ ጋር ተደራጅቶ ነው እንቅስቃሴ ያደረጉት ያሉ።
ከሌሎች ቀበሌዎች የሚኖሩ አንዳንድ ሰዎች በስጋት ወደ ወረዳው የመጡ ሲሆን ትላንት ከክልል የመጡ የጸጥታ አካላት ጋር ውይይት አድርገዋል። ወደ አካባቢያቸውም እንዲመለሱ ተነጋግረዋል ብለዋል።
ከክልሉ የክልሉ ኮሚሽነርም እስከ ቦታው ድረስ እስከ ወረዳው መጥተዋል። እዚህ ጋር መጥተው ያለውን የአገር ሽማግሌ እና የሚመለከታቸውን አመራሮችም አንድ ላይ ተሰባስቦ ስለ ሁኔታው ሲወያዩ ቆይተዋል። የጸጥታ መዋቅሩ በሰፊው እዛ ቦታ ላይ ተመድቦላቸው እነሱም ወደ ቦታቸው ተመልሰው ስራቸውን መስራት እንደሚችሉ ሲያስቀምጡ ነው የዋሉት።
በሌላ በኩል ከጉባ ወረዳ በተፈጸመ ጥቃት ህይወታቸውን ያጡ 14 የአማራ ብሔር ተወላጆች በአማራ ክልል የቅርብ ዘመዶቻቸው በሚገኙበት አካባቢ ስርዓተ ቀብራቸው ትላንት መፈጸሙን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ተናግረዋል።
አንዱ የምዕራብ ጎጃም ሰከላ አካባቢ ያሉ ናቸው። ሁለቱ ወደ ጎንደር አካባቢ ናቸው። አንድ ሰው ከጃዊ ነው ህይወታቸው ያለፈው። እነዚህ ሰዎች በክብር ከያሉበት ወደ ቤተሰቦቻቸው አስክሬናቸው በሰላም እንዲያርፍ ለማድረግ እንቅስቃሴ ተደርጓል። በዚህ መሰረት የቀብር ስነ ስርዓታቸው የተፈጸመ እንደሆነ ልገልጽልሽ እወዳለሁ። የቤንሻንጉል ጉሙዝ ክልል መንግስትና የአማራ ብሔራዊ ክልላዊ መንግስት በጋራ በመተባበር መከላከያ ሰራዊትም ጭምር በአካባቢ ላይ ስለገባ አጥፊዎችን ለመያዝ ወደ ህግ ለማቅረብ እንቅስቃሴዎች ሲደረጉ ነው የነበረው። አሁን ላይ አካባቢው በተመጣጣሪ ሰላም የተረጋጋበት ሁኔታና ወደ ወትሮ እንቅስቃሴ የጀመረበት ሁኔታ ነው ያለው።
በቤኒሻንጉል ጉምዝ ክልል ጉባ ወረዳ በተፈጸመ ጥቃት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ጥቃቱን የፈጸሙት የጽንፈኛው የህወሓት ተላላኪዎች ናቸው ማለታቸው ይታወሳል።
በተቀነባበረ ሁኔታ በታቀደ ሁኔታ የቲፒኤልኤፍ ተላላኪዎች የጽንፈኛ ኃይሎች ተላላኪዎች በፈጸሙት ግጭት ነው ተኩስ ነው ሰው ያለፈውን።
በተመሳሳይ የቤኒሻንጉል ጉምዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱላዚዝ መሐመድ የጥቃቱ ፈጻሚዎች የግብጽና የህወሓት ተላላኪዎች ናቸው፣ በቁጥጥር ስር የዋሉ ተጠርጣሪዎች ማስረጃዎቻችን ናቸው ብለዋል።
ሰዎቹ ከቀጥታ በግብጽ ተልእኮና በቅድም ባልኩ የቲፒኤልኤፍ የሁከትና ብጥብጥ እንዲነሳ አለመረጋጋት እንዲነሳ የብሔር መልክ እንዲይዝ ለማድረግ የሚሞከር ነገር ነው። ይሄ መቀሌ ቆይቶ የመጡ አሉ። ከሱዳን ደግሞ የመጡና ይህንን ተልእኮ ይዞ የመጡ ናቸው። ማረጋገጫ ከዚህ በላይ ምን ይፈለጋል?
ዛሬ ያነጋገርናቸው የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ላያ ካሳ ግን አስተባብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። የምሽቱን ፕሮግራም በመምራት ስመኝሽ የቆየ አብሬያችሁ አመሻለሁ። ቀጣዩ ዘገባችን ማህበራዊ ሚዲያውን ለሙያዊ አገልግሎት እየተጠቀመ የሚገኝ ሐኪም የተሰኘ የፌስቡክ ገጽ አስተዋውቀናል። ሐኪም የፌስቡክ ገጽ ባለፉት 3 አመታት በህክምናው ዙሪያ ያሉ ባለሙያዎችን በማስተዋወቅ የጤናውን ዘርፍ የሚመለከቱ መመሪያዎች ሲወጡ ለውይይት በማቅረብ ላይ ይገኛል። ኤደን ገረመው የዚህን ገጽ መስራች ዶክተር አብርሃም አራያን አነጋግራ ተከታዩን አሰናድታለች፣ እንደሚከተለው ይቀርባል።
ሐኪም የፌስቡክ ገጽ ላለፉት 3 አመታት በማህበራዊ ድረገጽ ላይ ህክምና ተኮር የሆኑ ሐሳቦችን እያነሳ ቆይቷል። የፌስቡክ ገጹ መስራች ዶክተር አብርሃም አርአያ ይህን ገጽ ለመክፈት ያነሳሳው ነገር የህክምና ባለሙያዎች በመገናኛ ብዙሃንና በህብረተሰቡ ዘንድ ገንዘብን ብቻ እንደሚሹ፣ የህክምና ስህተትን ደጋግመው እንደሚሰሩ ተደርጎ የሚታሰበውን እውነታውን ያላገናዘበ አሉታዊ ስም ለመቀየርና ህብረተሰቡ ያለውን ሁኔታ አገናዝቦ እንዲወስን በማሰብ የተፈጠረ ገጽ ነው ይላል።
ሚዲያ ላይ ህክምና ከተነሳ ሁለት ሶስት ነገር ነው የሚመስለው አይደለ? አብዛኛው ነው እንደዚህ አይነት ስህተት ተሳሳቱ ነው እንደዛ ነው የሚባለው ነው። እነዚያን ግን በደንብ ስት ማስረዳት ጭም ሳይንሱን ከጀርባ ይዘሹ ለማስረዳት የሚከሰትበትን ምክንያት ስቴት ኢንቨስቲጌሽን መከፈል እንዳለበት እንደዛ ብለሽ ስታስረጅም እውነታው ሲወጣ ሰው የሚያውቀው ምክንያቱም መመለስ የሚችላቸው መልሶች ሁሌም ሁለት ወይም ሶስት መልሶች ነበሩ። ግን እነሱ በደንብ ስታስረጂ ምን ይህ ቀን ተቀምሏቸው ማለት አንድ ሰው ታካሚ ያጋመስ አንድ ይህን ምርመራ አካሄዱ ብዬ ያ ምርመራ እኛ ሆስፒታል እንደሌለ ስለማውቅ ግል ቦታ እንደሚሄድ እያወቅ ምን ያህል ገንዘብ ሊያወጡ እንደሚችሉ እያወቅ እያመመኝ በመምል ከሆነ ታካሚዎችን አወጣቸው ማለት ነው። ስለዚህ ሁሌም እንደታካሚያችን መምል ከሆነ እሱ የተሻለ ህክምና የተሻለ ነገር እንዲያገኝልን ነው። እና ያንን ሲያውቁ ዲፌንስ የሚሆኑ ከተሆኑ መከለኛ ነው ምጭው ለኛ ነው የሚከራከሩት የሚል አይነት አቋም መያዝ ተጀምሯል።
ዶክተር አብርሃም ከፍተኛ የሆነ የጤና ስርዓት ችግርና የህክምና ባለሙያ እጥረት ባለበት ሀገር ላይ ባለሙያዎች ስራ አጥ ሆነው መቀመጣቸውን በማንሳት እነዚህን ነገሮችና በህክምና ውስጥ ያሉትን ክፍተቶች መሞገት የገጹ አላማ ነው ይላል።
የህክምና ባለሙያዎች ስራ አጥነት አለ። ሐኪም ተመርቆ ሐኪም እጥረት ባለበት ሀገር ቤታቸው ቁጭ የሚሉበት አይነት ሁኔታን ከፈጥሩ ነበር እና እንደዚህ አይነት ነገሮች ትክክል አይደለም ብለን እናምናለን። አድሬስ መደረግ አለባቸው። አድሬስ መደረግ ብቻ ሳይሆን ቻሌንጅ መደረግ አለባቸው። አልተቀበልንም ዝም ብለን ማንቀሳቀስ የለብንም ብለን ነው ማስ ጎረቤቶቻችን የተቀየሩ አለም የተቀየረች የሚወዱ አለየተንፋቀቅ የሚሄድበት ምንም ምክንያት የለም። ስለዚህ
ዶክተር አብርሃም አርአያ ሐኪም የተሰኘው የፌስቡክ ገጽ አገልግሎቶችንም እንደዚህ ያስረዳል።
በሁለት ከፍለን ማየት እንችላለን። አዌርነስ ክሪኤሽን አለ ማለት ማህበረሰቡን ሊረዳው ይገባዋል ብለን የምናምናቸው ነገሮች አሉ። ስለ ህክምና ስርዓቱም ስለ ጤና ባለሙያዎቹም ሁኔታ ስለ ሀገሪቱም ከሌላ ሀገራት አንጻር ስላለንበት ሁኔታና ደረጃ መረዳት አለበት ብለን ስለምናምን በላ አዌርነስ ለመፍጠር እንሞክራለን። ስለዚህ አዌርነስ ስንፈጥር ስለ በሽታዎች፣ ስለ ህክምና ስርዓት፣ ስለ ባለሙያዎቹ በዘርፈ ብዙ ነገር ለመሞከር ለማስተዋወቅም እንሞክራለን። ሰው ማወቅ አለበት። ለምንድነው ሆስፒታል ሄዶ መድኃኒት የሚያውቀው? ለምንድነው ሆስፒታል ሄዶ ይህን ነገር የለም ተብሎ ሌላ ቦታ የሚላከው? ብዙ ጊዜ ሰው የሚመስለው የሀኪሙ ችግር ይመስለዋል። ብዙ ጊዜ ግን ያ አይደለም ችግሩ። እና ሆናችን ተቀጥሮ የሚሰራ ሰው ነው እና ስለዚህ እንደዚህ አይነት ጥያቄዎች ሲነሱ በደንብ አድሬስ ለማድረግ እንሞክራለን። ለምን ስር መሰረቱ ችግሩ የት ጋ ነው፣ ከየት ጋ ማስተካከል ይቻለው ነው የሚለው ማለት። በሌላ በኩል ደግሞ በርካታ የመፍት ጥያቄዎች አሉ። የህክምና ባለሙያዎች ብዙ ጊዜ እንደ አክቲቭ ወርክ ፎርስ አይቆጠርም በኛ ስርዓት አንጻር ነው። አትራፊ የሆነ ሙያ አይደለም ተብሎ ነው የሚታሰበው። ስለዚህ በቂ በጀት አይመደብለትም። ሆስፒታሎች ውስጥ ስንፈት ደግሞ አሉ፣ በአብዛኛው ቦታ ላይ ባዶ ናት። ዝም ብሎ ህንፃ ብቻ ነው ተቀምጠዋለሁ እና ተዘርሞ አዲስ የተፈጠሩ የህክምና ባለሙያዎቹ አንድ ቦታ ላይ መናገር ቢችሉ ማለትም እዚህ ንዛም ድምጻችንን ለማሰማት ከምንሞክር አንድ ቦታ ላይ ጠንከር ብለን መናገር ብንሞክር በደንብ ለውጥ ይኖረዋል።
ዶክተር አብርሃም የዛሬ 3 ዓመት ተማሪ በነበረበት ወቅት የከፈተው ይሄ ገጽ ከፖለቲካና ከብሔር እንዲሁም ግብረ ገብነት ከጎደላቸው ውይይቶችና አስተያየቶች በሙሉ የታቀበ እንደሆነም አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ ያዝንላችሁ ፕሮግራሞች ይህን ይመስላሉ። ከዋናው አዘጋጅ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ እንዲሁም ዜናውን ካቀረበላችሁ ሀብታሙ ስዩም ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜይል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።